ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላቸው ጉዳዮች መካከል
አዞሮች ሰብስቦ ይመታልና እኛ ተረካቢ ነው። ከዛ በኋላ ከኛ ላይ የላ ፋብሪካ ተረካቢ ያለው እንሰጣለን። ከፋብሪካ ማለት ነው። ከፋብሪካ ወደ ፋብሪካ ይሄዳልና ተመልሶ ወደ ስራ ይሆናል።
የበርካታ ዓለም አቀፍ ተቋማት መቀመጫ በሆነችው አዲስ አበባ አሳሳቢ ችግር ሆኖ የቆየውን የከተማ ቆሻሻ ችግር ለማቃለል የሚደረጉ ጥረቶችን በሚቃኙ መሰናዶ ሙሉ ጉዳዩ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። የዛሬ ቅንብሩን የሚከውንልን ደግሞ ኤልያስ አስማረ ነው። አብራችሁ እንድታመሹ አስቀድመን እንጋብዛለን። አሁን ወደ ቀዳሚው መሰናዶ እንሻገር። የመጀመሪያው መሰናዶ አመታዊውን የዩናይትድ ስቴትስ የምስጋና ቀን በዓል አከባበር የሚያስቃኝ ቅንብር ነው። ይቅርታ፣ ለበርካታ አስርት ዓመታት በዓሉን አብረው ሲያከብሩ የኖሩ ቤተሰቦችና ከኋለኛው ትውልድ የሆኑት እንዲሁ በተመሳሳይ ተቀብለው የራሳቸው ያደረጉትን በዓል የሚያከብሩበትን መንገድ አሉላ ከበደ በመቀጠል ያስቃኘናል።
ከአርባ ዓመታት በላይ በዩናይት ስቴትስ የኖሩት አቶ አጥላባቸው አክሊሉ ዕለቱ ለእኔ የሰው ልጅ ሰው የመሆንን ታላቅ ዋጋ መለስ ብለው የሚያጤንበትና ለበረከቶቹ በሕይወታችን ለሆነው ሁሉ ፈጣሪን የሚያመሰግንበት ነው ይላሉ።
እናመስገን የሚለው ቃል ለሰውም የሚሆን ሰው እናመሰግናለን፣ መልካም ያደረገልን ሰው አንድ ጥሩ ነገር ሲደረግ ለዛ ምስጋና እናቀርባለን። ነገር ግን እግዚአብሔር ተመስገን ነው። ተመስገን የሚለው የመንፈሳዊ እጅ ያለበትና ለብዙ ጊዜ ሳስበው በእኔ ደረጃ ማለት ነው መቼም የገባኝ ነገር ነው። ታንክስጊቪንግ ቀን የተመስገን ቀን ከትም ይህ ቃል ሁል ጊዜ ለእግዚአብሔር የሚሰጥ የሚጠቀሙበት ቃል ስለሆነ የተመስገን ቀን ብዬ ነው የማየው። አሜሪካን ታንክስጊቪንግ ዴይ
በዩናይት ስቴትስ ከሚከበሩ በዓላት በሙሉ አብልጠው የሚወዱት መሆኑን የተናገሩት አቶ አጥላባቸው ቁጥሩ የበዛ ዘመድ አዝማድ አንድ ላይ ተሰባስቦ የሚያከብረው ትልቅ በዓል ሊሆን የበቃበትን ጅማሬ ግን ዛሬ በሕይወት የሌሉ ወላጅ እናታቸውን ዋናዋ ምክንያትና ለቤተሰባቸው ልማድ ጠንሳሽም ያደርጋሉ።
እናታችን አባታችንም እዚህ ለአንድ አስር ዓመት ነበሩ። በዛም ጊዜ ይህ በዓል ሲከበር ተለይ እናቴ ትልቅ ስሜት ስለነበረ እዚህ በዓል ምንድን ነው ቤተሰቦችና ወዳጆች ተሰባስበው ሕይወታቸው ውስጥ ያለውን ሁሉ ዋጋውን አውቀው ተገንዝበው ብዙ ጊዜ ሩጫ ሩጫ የሚደረግበት ጊዜ ስለሆነ ጊዜ ወስደው ለእግዚአብሔር ምስጋና የሚያቀርቡ ለዚህ ብቻ የተመደበ ቀን በዚህ ሁኔታ ብቻ የሚከበር በዓል መሆኑን አስረዳን እና ይህ በትናታችን በጣም ነካል እና የስጦታ መለዋወጥ እንደዚህ ነው ይሄ ሁሉ እንደሌለ በዚህ በዓል ላይ ዋናው ዓላማው ይሄ ብቻ መሆኑን በዚህ ምክንያት እጅግ በጣም ስለተነካች ይህ ትልቅ እውነተኛ በዓል ነው እና እኔ አሁን እስካለው ድረስ ይህንን በዓል አከብራለሁ። በዚህ መልክ እናከብራለን የተሰባሰብን እና ከእኔም በኋላ ደግሞ በዚህ መልክ እንድትቀጥሉ እናንተ ይህንን ይህ ትልቅ ነገር ነው። እናታችን በዓሉን ማክበር ጀመረች። ከዛ በኋላ ደግሞ ቤተሰቦቻችን፣ እህቶች፣ ወንድሞች፣ አክስቶች ተሰባስበው ማክበር ጀመረ። በየአመቱ ወዳጅ የዘመድም ሁሉም የልጆችም እንደዚህ ቁጥሩ እየበዛ የሚሄድበት ጊዜ በየቤት መሆኑ ስለማይበቃ ብለን የሶሻል ሩም አግኝተን እዛ ላይ ማክበር ጀመርን እና መጨረሻ ከኮቪድ በፊት ያከበርነው ጊዜ ከ110 በላይ የሚሆን ነበረ።
በዩናይት ስቴትስ በኖሩባቸው በእነኚህ በርካታ ዓመታት በብዙ መንገዶች አገራቸው ያደረጓትን ሁለተኛ አገር ባህል የተዋህዱትን ያህል መቼም የመጡበትን ያለመርሳት ወሳኝ መሆኑን የሚናገሩት አቶ አጥላባቸው የባህልና የታሪክ ፋይዳም ለዛሬና ለመጪው ነገ የተሻለ ገጽታ እንዲበጀን እንጂ በዚያ ታጥሮ ለመኖር እንዳልሆነ ያስረዳሉ።
ባህል፣ ታሪክ ሁልጊዜ ትልቅ ኃይል ነው። በዚህ መስመር ማስበው አንድ መኪና ላይ ወደፊት የሚሄድ መኪና ሶስት መስታወት አለው። አንድ የግራ፣ አንድ የቀኝ፣ ሁለቱ ግራም የቀኙ ወደፊት የሚያሳይ ወደ ኋላ የሚያሳይ ደግሞ አንድ የሬርቪው የመጨረሻ የኋላውን ብቻ የሚያሳይ። ግን የኋላውን ብዙ ጊዜ የምናየው ወደፊት ለመሄድ ነው። ታሪክም ብዙ ጊዜ ብዙ ታሪክ ውስጥ መቅረት ሳይሆን ታሪክን የምናየው ወደፊት ለመሄድ ነው። ልክ መኪና ውስጥ እንዳለው የኋላ መስታወት ማለት ነው። አንዳንድ ጊዜ ግን ወደኋላ ብቻ ሲሆን ከሚገባው በላይ ወደኋላ ማየት ብዙ አይጠቅምም። ምክንያቱም ዋናውን ነገር ጨብጦ ወደፊት ለመሄድ የሚያስችለውን ነገር መያዝ ነው። አብለው
ወደ ሁለተኛው ቤተሰቦች ወክስና ምራ ደግሞ የኋለኛውን ትውልድ ባለቤቶች እናገኛለን። የባሉን አስተናጋጆች ባልና ሚስቱን ወይዘሮ ታገኝ ተገኝንና አቶ ደረጀ ፍሬውን እንዲሁም ከጀማሪዎቹ አንዱ ሆነውን አቶ አንተነ በቀለን ጓደኛሞቹ የሚሰባሰቡበትን አስተናጋጆች ቤተሰብ የሚያስተዋውቀን አቶ አንተነ በቀለ አጀማመራቸውንና እስከዛሬው ዕለት የመጡበትን መንገድ ያስታውሳል።
እንግዲህ ታገኝ ማለት ከሁላችንም ቀድማ የመጣችውም ቀድማ ሴት ያደረገችውም እሷ ነች እና ሁላችንም ታገኝና ባለቤቷ ዲጄ ጋር እንግዲህ ከስክራት ጀምሮ ይህን ሀገር ስንረቅት ጀምሮ እኔ በነሱ ነው የማውቀው እና የድሮ ጓደኞች ከስክሬት ጀምሮ ነው ጓደኝነታችን የሚጀምረው። ሁሉም የኮመርስ ተማሪዎች ናት። የመጀመሪያ ለየራስህ ትንሽ ትሞክራለህ፣ ግን ታገኝ እግዚአብሔር ይባርካት አንድ ጊዜ የመጀመሪያው ተጀመረ። ሁላችንም ያንን የመጀመሪያውን በጣም ስለወደድ ነው ከዛ በኋላ ምንም ሊፈጠር ወደሌላ ቦታ ሆነና እዛችው ድሮ ቤቷ ሁለት ችግር መካመንት ነው የነበራት። እዛው ተደራርበንም ቢሆን እንዲህ እንመጣለን ወደ ቤቱ ሄድ የለም። ያም ልጆቻችንም እስካሁን ድረስ ይኸው እግዚአብሔር ድሜና ጤና ስሮት አንድን ቀን አቋርጠን አናውቅም።
በዓሉ ለእኔ ቤተሰብ ስላደረግኳቸው ጓደኞቼ ነው ትላለች ወይዘሮ እታገኝ ተገኝ።
ሁላችንም እንደምናውቀው የታንክስጊቪንግ በዓል በአብዛኛው የኢትዮጵያ ማህበረሰብ የሚወደው እና የሚያከብረው የራሱ አድርጎ ከአሜሪካኖቹ የወረሰው አይነት በዓል ነው። ከሌሎቹ በዓሎች በተለየ መልኩ ማለት ነው። እና በፊት እኔም እነዚህ ጓደኞቻችን አንትሽ ሌሎቹም ለምጣት ሳይጀምሩ በፊት ሌላ ታንክስጊቪንግ የሚያከብር ሰው ጋር ሄጄ ማድረግ የነበረው እና በጣም አሁን ታንክስጊቪንግን ሳስብ ወደ አይምሮ የሚመጣው የራሴ ጓደኞች ከልጅነቴ አብሬያቸው ያደግኩት የተማርኩት ብዙ ሳቅ አብረን ያሳለፍን ሰዎች እንደገና ተሰብስበን ደግሞ አሁንም በዓሉን የምናከብርበት ነገር ጓደኝነታችን፣ አንድነታችን እሱ ነው ወደ አይምሮ የሚመጣው። አይደርስም ወይ አይደርስም ወይ በጣም ነው የምንናፍቀው። የሚገርም ነገር
ባለቤቷ አቶ ደረጀ ፍሬውም ይህንኑ ሀሳብ ይጋራል። ከበዓሉ ዕለት አንስቶ ጓደኛሞች ተሰባስበው ለሚቀጥሉት ሁለት ቀናት የሚዘልቀውን ዓመታዊ ልማዳቸውን ያጫውተናል።
ከእሷ ቀደም ብዬ እዚህ ሀገር ትንሽ ቆይቻለሁ። እንትሽን ታንክስጊቪንግ የሚመጡ ጠቅላላ በአብዛኞቹ በእሷ ነው ባልታቸው እና ይህን በዓልን ስናከብር እንግዲህ ሁል ሰባስበን ብዙ ጊዜ ሐሙስ ከቀኑ ጀምረን ነው የምንገናኘው። እስከ አርብ፣ ቅዳሜ እስከ እሑድ ይዘልቃል። በዚህ ጊዜ ውስጥ ብዙ ጊዜ በአመቱ ያሳለፍናቸውን ታክ የምንባባልበት እና ምስጋና የምናቀርብበት በዛ ላይ ብዙ ጊዜ ስለማንገናኝ አንዳንዴ አንዳችን በአመት አንድ ብቻ ነው የምንገናኘው። ግን ይህንን ቀን አናልፍም እና ብዙ ጊዜ ምስጋና የምናቀርብበት እና የምንጨዋወትበት ጊዜ ነው።
ለምስጋና ከሚበቁ አያሌ በረከቶች ሁለተኛ እድል ማግኘትን የመሰለ ምን አለ ይለናል እጅግ ከበረታ አደጋ የተረፈና የተነሳበትን የሚያጫውተን አቶ አንተነህ በቀለ።
ይህን ታሪክ እንደው ላውራውብል ምናልባትም እስከሚቀጥለው ታንክስጊቪንግ ፕሮግራም ይሰራል። እንደው በአጭሩ ግን የዛሬ ሁለት ዓመት ታንክስጊቪንግ አኩረን በጣም በፍቅር ደስ የሚል ጊዜ አሳለፍን። ወር ባልሞላ ጊዜ ውስጥ በጣም አስተካቂ ልበለው ቃሉን አላውቀው ግን አደጋጋጥሞኝ ነበር እና በመካከል የሚሉት ታሪኮች ብዙ ስለሆኑ እንለፋቸው። የሚቀጥለው ታንክስጊቪንግ የዛሬ ዓመት የነበረው ሚሚ ጋር ስናከብር ከዚህ በላይ ምን አለ ማለት እንደገና መወለድ ነው። እግዚአብሔር እስኪ ገና ነህ ብሎ ተጨማሪ ህይወት ሲሰጥ የሚሰጠው ምስጋና በቃላት ገልጸህ ምን ብላ ምስጋና አይበቃም። ግን እኔም የዚህ ቲም ጓደኞችም ሁላችንም ተሰብስበን እግዚአብሔርን ያመሰገንበት ይችን ቀን የሰጠውን አምላክ ብለን በትልቁ እግዚአብሔር ሁሌ በየሰከንዱ በየሰዓቱ መመስገን አለበት። ፎርስ ግን ያኔ ደግሞ እንደው ቀኑ የምስጋና ቀን ተብሎ አሜሪካ ነገር ስለሚከበር እኛም የበለጠ በጣም ስፔሻል አድርገን አቆረነዋል። እግዚአብሔር ስጣት የሚና ባለቤቷ ጊዜ ቤት ጓደኞችን በሙሉ ስማቸውን ታሪች ያጨርሳቸውን በጣም ደስ የሚል ጊዜ ያሳልፈናል። በየአመቱ አሉ የምናመሰግንባቸው ብዙ ታሪኮች አሉ።
እኔም የምስጋናውን ቀን ወይም አቶ አጥላባቸው እንደመረጡት የተመስገንን ቀን እንግዶቻችንን አመስግኜ በዓሉን ለምታከብሩ መልካሙን ተመኝቼ በዚሁ ልሰናበት። መልካም የምስጋና ቀን።
አሎዳን አመሰግናለሁ። የበርካታ ዓለም አቀፍ ተቋማት መቀመጫ በሆነችው አዲስ አበባ አሳሳቢ ችግር ሆኖ የቆየውን የከተማ ቆሻሻ ችግር ለማቃለል የሚረዱ ጥረቶች እየተበራከቱ ይገኛሉ። ከነኝ ጥረቶች መካከል በቡድን ሆኖ የሚንቀሳቀሱ ወጣቶች የፕላስቲክ መያዣ ከረጢቶችና ጠርሙሶችን ከተለያዩ ከተማዊት ክፍሎች እያሰባሰቡ መልሰው ጥቅም ላይ እንዲያውሉ የሚያደርጉበት ሂደት ይገኛል። አሶሺየትድ ፕሬስ በጉዳዩ ላይ ያጠናቀረውን ዘገባ ስመኝሽ ቆየ ወደ አማርኛ መልሰዋለች።
ማለዳ ላይ አብርሃም ቢረሳውና ባልደረቦቹ በአካባቢያቸው ፕላስቲክ ቆሻሻዎችን ከሚሰበስቡ ሰዎች የተረከቧቸውን የፕላስቲክ ጠርሙሶች በአይነት በአይነት እየለዩ ነው። የቡድኑ አባላት ከጥቂት ዓመታት በፊት ይኖሩበት ከነበረው የአማራ ክልል አዊ ዞን ወደ አዲስ አበባ የመጡት የተሻለ ኑሮ ፍለጋ ነው። ዋና ስራቸውም የፕላስቲክ ጠርሙሶችን ከሚሰበስቡ ሰዎች በመረከብና በትጋት ክዳናቸውን በመለየት መልሰው ጥቅም ላይ እንዲውሉ ማዘጋጀት መሆኑን አብርሃም ያስረዳል።
ያዞሮ ሰብስቦ ይመታልና እኛ ተረካቢ ነው። ከዛ በኋላ ከኛ ላይ የላፋብሪካ ተረካቢ ያለው እንሰጣለን። ከፋብሪካ ማለት ነው። ከፋብሪካ ወደ ፋብሪካ ይሄዳልና ተመልሶ ወደ ስራ ይያናል።
የአፍሪካ ህብረትና የበርካታ ዓለም አቀፍ ተቋማት ቋሚ መቀመጫ የሆነችው አዲስ አበባ ከቆሻሻ ወጋገድ ጋር በተያያዘ ለረጅም ጊዜ ስትቸገር ኖራለች። በተለይ አንዳንድ የከተማው ክፍሎች በፕላስቲክ መያዣ ከረጢቶችና ጠርሙሶች በተሞሉ የቆሻሻ ክምሮች የተበላሹ በመሆናቸው የፕላስቲክ ቆሻሻ የከተማዋ አሳሳቢ ችግር ከሆነ ቆይቷል። አሁን ግን ከተማዋን ከመበስበስ ለመከላከልና ንጽህናዋን ለመጠበቅ የሚደረጉ ጥረቶች እየተበራከቱ መጥተዋል። ከተማዋ በተለያዩ ቦታዎች ያሰማራቻቸው ሰራተኞች በጠዋት ተነስተው ቆሻሻ ይሰበስባሉ። ሆኖም ነዋሪዎች ቆሻሻዎችን ለይተው በትክክል የማስወገድ ልምድ የሌላቸው በመሆኑና በሌሎችም ምክንያቶች ቆሻሻን የማስወገድ ጥረታቸው እጅግ ውስብስብ እንደሚሆን የሰባት ልጆች አባት የሆኑት ቆሻሻ ሰብሳቢ አባተ ሙላቱ ይናገራሉ።
ያው እኛ ችግራችን ያው እንግዲህ የቆሻሻ ስራ ያው እንደምታዩ ነው። ያው እንጀራ ሆኖብን ነው እንጂ ስለዚህ ያው ሃይላንዱን እንኳን ሰብስበው ቢሰጡን እኛ ሲሆን ሌላ ነገር አለው በቀረ ጠርሙሱን በአግባቡ እንትን ብለው ቢሰጡን ሳያደበላልቁ ቢሰጡን ይመረጣል እንወስዳለን። እነሱ ግን ሳናየው ከውስጥ ያስቀምጣሉ። ለምሳሌ ሃይላንድ ልመዝ ስገባ ጠርሙሱ ሊቆርጠኝ ይችላል። ይቆየ ቆረጠንም ነው። ተጣልፈን በምንገለብጥበት ጊዜ ብዙ ልጆች እጃቸውን እየተቆረጡ ነው።
አንዳንድ የተጣሉ የፕላስቲክ እቃዎች ወደዚህ ምን ያለሽ ተራ ተብሎ ወደሚጠራው ትልቅ የገበያ ስፍራ ይመጣሉ። በርካታ ሰዎችም የተለያዩ እቃዎችን ለመግዛትና ለመሸጥ ወደዚህ ስፍራ የሚመጡ ሲሆን በተለይ ከፕላስቲክ የተሰሩ ጀሪካኖችን ማየት የተለመደ ነው። የ21 ዓመቱ ሰብዳና ወርቂቾ በዚህ የገበያ ስፍራ ለሶስት ዓመታት ሰርቷል።
አሁን አካባቢም እንዳይቆሽሽ እናደርጋለን። አሁን ለሰዎችም ደግሞ ስራ ፈጠራ እንፈጥርላቸዋለን። እዚያው አሉ የሚያመጡ እዛ ሰፈር ላይ ለቅሞ ምናምን ስለሚያመጡ ለእነሱ ደግሞ እኛ እንገዛቸዋለን። እኛ ደግሞ ለፈላጊ ምናምን ስመጣ በየቀረሩ አድርገን እንሸጥላቸዋለን።
በዚህ ፕላስቲክን መልሶ ጥቅም ላይ የሚያውል ትንሽ ፋብሪካ ውስጥ ብርቱካን ግርማ የፕላስቲክ ቁሳቁሶችን በድጋሚ ጥቅም ላይ መዋል በሚችሉበት መልኩ ትቀይራቸዋለች።
ያው ጠዋት ገብቼ ማሽኑን እቀበላቸዋለሁ። ከዛ ማሽኑ ለሰራው ላለው ማለት ነው። የቆሸሹ ነገር ይሄ እንደዚህ የምታየው ነገር እየሰራን እንውላለን ማለት ነው። ያው ፕላስቲክ የተባለ እንዳለ ይሰራል። ተጥሎ ቆሻሻ የተጣለ እየተነሳ ተፈጭቶ ሪሳይክል ይደረጋል ማለት ነው።
የከተማዋ ደማቅ እንቅስቃሴ እያደገ ከሚሄደው የቆሻሻ አወጋገድ ጋር ሊጣጣምላት ባልቻለው አዲስ አበባ ከገጠር አካባቢዎች የመጡ ታታሪ ወጣቶች ተሰባስበው የፕላስቲክ ጠርሙሶችን ከየመንገዱ ይሰበስባሉ። ከደቡብ ኢትዮጵያ የመጣው የ22 ዓመቱ ደገፌ ኤልያስ አዲስ አበባ መኖር ከጀመረ 7 ወራት ሆኖታል። ስራ ለመቀጠር የተለያዩ ጥረቶችን ቢያደርግም የተረጋጋ ቋሚ ስራ ለማግኘት ባለመቻሉ መተዳደሪያውን ለማግኘት ፊቱን ፕላስቲክ ጠርሙሶችን ወደ መሰብሰብ አዞረ። በቀን የሚያገኘው ገንዘብ ግን $1.50 ያነሰ ነው።
አላንዱ የለቀመ አላንዱ ምረት ላይ ካገኘ የለቀመ 6 7 ኪሎ ካገኘበት ሸቀለ እንደዚህ ነው ያቀልኩ 1 ኪሎ 7 ብር ነው።
የአዲስ አበባ ቆሻሻ ያዝ ኃላፊነት የተሰጠው ለአካባቢ ጥበቃ አስተዳደር ነው። ከተማዋን ጽዱና አረንጓዴ የማድረግ ተልዕኮ ይዞ የሚሰራው ይህ አስተዳደር የተለያዩ የአካባቢ ጥበቃ ስራዎችን ይሰራል። በተቋም ውስጥ የአየር ንብረት ለውጥና የታዳሽ ኃይል መምሪያ ክፍሉን የሚመሩት አቶ ሰኢድ አብደላ በአካባቢ ብክለት ጉዳዮች ላይ በስፋት ሰርተዋል።
ወጥሎ በብዛት ወደ ተመልሶ ሪሳይክል ወደሚደረግበት ፕሮሰስ እየገባ ነው አብዛኛው ማለት ይቻላል። የፌስታሉ ግን አሁን ስቲል ችግሩ እንደቀጠለ ነው። በነገራችን ላይ ያው ፌስታልን በተመለከተ የወጣ ህግ አለ። የብክለት ህግ ከተወሰነ ቲክነስ በታች በጣም ስስ የሆኑትን ማምረትም መሸጥም ኢምፖርት ማድረግም አይቻልም። በህግ ያስቀጣል ማለት ይለካና ማለት አሁን ኢምፖርት ሲደረግ ፌስታል አካባቢ ጥበቃ ማረጋገጫ ይስጥ ይባላል። ቲክነሱ ከተወሰነ እንትን በታች ከሆነ እንዳይገባ ማለት ነው። ምርትም ተከልክሏል፣ ግን ተደብቆ ለማምረትም ይሞክራሉ። እነሱ ሲገኙ እርምጃ እንዲወሰድ ያደርጋል።
ዓለም አቀፍ የፕላስቲክ ብክለትን ለማስቆም ባለፈው ሳምንት በኬንያ የተካሄደው ድርድር ያለ ስምምነት ተጠናቋል። በኬንያ ዋና ከተማ ናይሮቢ የተካሄደው ይህ ድርድር 3ኛው መርሃ ግብር ሲሆን መጪው ዓመት ከመጠናቀቁ በፊት 5 ዙር ድርድሮችን በማካሄድ ስምምነት ላይ ለመድረስ እቅድ ተይዟል። በአሶሲየትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን አመሰግናለሁ። የኬንያ የጤና ሚኒስቴር የጤና ባለሙያዎች ህሙማንን ለማከም የሚያግዛቸው እንዲሁም ደግሞ የጤና መረጃዎችን ለማሰናዳት የሚረዳቸው ዲጂታል የጤና ስርዓትን ዘርግቷል። የአሜሪካ ድምፁ መሐመድ የሱፍ ወደ ምዕራብ ኬንያ በማምራት ዲጂታል ስልኮቹን በተሰጡባቸውና አዲሱ ስርዓት በተዘረጋባቸው ስፍራዎች እየታዩ ያሉ ለውጦችን ተከታትሏል። ኤደን ገረመው ዘገባውን ታስደምጠናለች።
ሚልድሪድ ኦውጊ በምዕራብ ኬንያ ከተሰማሩ 3000 የጤና ረዳቶች መካከል አንዷ ናቸው። ለ30 ዓመታት በዚህ ሙያ የሰሩት ሚልድሪድ መድኃኒት ለመስጠት እንዲሁም ደግሞ የተለያዩ በሽታዎችን ለመለየት ዲጂታል የጤና ስርዓት ያለው የስራ ስልክ መጠቀም ጀምረዋል።
ሰዎች መቼ ወደ ጤና ማዕከሉ መምጣት እንዳለባቸው ለመምከር እነዚህ ጽሁፎች ያግዙናል። ይሄ መልካም ነው፣ ምክንያቱም ደግሞ ስልኩም ለመገናኘት ያግዛል። ምን መደረግ እንዳለበት ሁሉም ነገር ያግዛል።
የመንትዮች እናት የሆነችው ሊሊያን ኦኬሎ አዲሱን የጤና ስርዓት በደስታ የተቀበለችው
የልጆቹ መረጃ በዲጂታል መያዙን እወደዋለሁ። ምክንያቱም ሁል ጊዜ ሐኪሞች ሲመጡ ሳያቸው ከስልካቸው ላይ እያነበቡ ማድረግ ያለባቸውን ነገር በሙሉ በትክክል ሲያደርጉ ነው የማያቸው።
ባለፈው የጎርጎሮሳውያኑ ዓመት የጤና መረጃ ስርዓቱን ለማዘመን 200,000 ለሚደርሱ የጤና መኮንኖች ኬንያ በሀገር አቀፍ ደረጃ የጤና መረጃዎችን የሚሰንዱባቸው የዘመኑ ስልኮችን አድላለች። ይህ አዲስ ስርዓትም ኬንያ ዓለም አቀፍ የጤና ግቦችን ለማሳካት ለምታደርገው ጥረት ትልቅ መርታ እንደሆነ ባለሙያዎች ይናገራሉ። ባለፉት ጥቂት ወራትም በማንኛውም ስፍራ በማንኛውም ጊዜ የሚሰጡ የጤና ግልጋሎቶች ከ700 ወደ 1000 አድጓል። ሪቻርድ አውደዴ በኒያንጋንዴ ሆስፒታል የጤና ባለሙያ ናቸው።
እነዚህ ሰዎች በተለይም ደግሞ ኤችአይቪን ቀድሞ በመለየትና በሌሎችም ጉዳዮች ላይ ትልቅ ስኬት ያስመዘገቡ ሲሆን የተገልጋዮችም ቁጥር ጨምረዋል፣ ምክንያቱም ያሉ ችግሮችን ቀደም ብለን ማወቅ ችለናል።
የአካባቢው መንግስት የኤሌክትሮኒክስ ስርዓቱ የጤና ባለሙያዎች ለማህበረሰቡ የሚሰጡትን አገልግሎቶች አስቀድመው ለማቀድ እረድቷቸዋል ይላሉ።
So we don't have to look for data because it is within a touch and you can use it.
አሁን መረጃዎችን ማየት አይጠበቅብንም፣ ምክንያቱም መረጃው መዳፋችን ላይ ነው ያለው። መረጃውን ትንበያ ለማድረግ ልንጠቀምበት እንችላለን። ለምሳሌ በዚህ አመት ያሉትን ከአንድ በላይ የሆኑ ህመሞች ማወቅ ስለምንችል በቀጣይ አመት ይሄ ነገር ያስፈልገናል፣ እንዲህ ሊሆን ይችላል ማለት ይቻላል።
አዲሱ የጤና ስርዓት ታዲያ የሰዎችን ፍላጎት በበቂ ሁኔታ ለማሟላት አስተማማኝ የሆነ የኔትወርክ አገልግሎት የማግኘት ተግዳሮቶች እንዳሉበት የጤና ባለሙያዎች አስታውቀዋል። ለመሐመድ ዩሱፍ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ك ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ከምዕራብ አፍሪካ ወደ ስፔን የካናሪ ደሴቶች አደገኛ ጉዞ የሚያደርጉት የስደተኞች ቁጥር መጨመሩን የአካባቢውን ባለስልጣን እያወዛገበ ነው። የሰብአዊ መብት ተሟጋች ቡድኖች ብዙ ህጻናት ስደተኞች በስፔን ፖሊስ በስህተት እንደ አዋቂ መፈረጃቸው ለአደጋ ይበልጡን እያጋለጣቸው እንደሆነ የተናገሩ ነው። የሄንሪ ሪጅዌልን ዘገባ በመቀጠል እናስደምጣችኋለን።
ሙሳ ካማራ 15 ዓመቱ ነው። በትውልድ አገሩ ጊኒ ውስጥ መፈንቅለ መንግስት መደረጉን ተከትሎ ወላጅ አልባ ሆኗል። ህይወቱን ማትረፍን በመምረጥ 11 ቀናት በእንጨት ጀልባ ከሴኔጋል ወደ ስፔንዋ ደሴት ቲኒሪፍ ድረስ ከሌሎች 240 ስደተኞች ጋር በአደጋ የተሞላ ጉዞ አድርገዋል። በእነዚህ ቀናት መካከል ገሚሱን ያሳለፈው በአፉ ምግብና ውሃ ሳይዞር ነበረ። 20 ሰዎች በዚህ ጉዞ ወቅት ሞተዋል። በአውሮፓውያኑ ጥቅምት 27 በደሴቲቱ ሲደርስ የስፔን ፖሊስ ካማራና ጓደኛውን እንደ ህፃን ከመቆጠር ይልቅ በአዋቂነት ፈርጀዋቸዋል።
ጉዳያችን በሚታይበት ወቅት የ15 ዓመት ታዳጊዎች እንደሆን ተናግረናል፣ ግን ያንን አልጻፉም። ትልቅ ሰው እንደሆንን አድርገው ቆጠሩን። እኛ ግን ልጆች ነን። ከዚያ ወደዚህ ላኩን። ሰነዶቻችንን ያመጡ ቢሆንም በእኛ ላይ ክህደት ፈጽመዋል።
ፖሊስ 2000 የሚደርሱ ጎልማሳ ስደተኞች ወደ ስፔን መሸጋገሪያ እየጠበቁ ወደሚገኙበት የቲኔሪፍ ተራሮች አሮጌ ወታደራዊ ጣቢያ ሁለቱን ልጆች ልኳቸዋል። አምነስቲ ኢንተርናሽናል በደሴቶቹ ውስጥ ቃለ መጠይቅ ካደረገላቸው 29 ስደተኞች መካከል 12ቱ በአዋቂነት የተፈረጁ ሕፃናት መሆናቸውን አረጋግጠዋል። ቨርጂኒያ አልቫሬዝ ከአምነስቲ ኢንተርናሽናል፣
ከአንዲት የ17 ዓመት ልጅ ጋር ተነጋግረናል። ለሶስት ቀናት ከአዋቂ ወንዶችና ሴቶች ጋር ካለ አንዳች ቁጥጥር በአንድ ቦታ ታስራለች። መሬት ላይ ነበር የምትተኛው።
የአንድ ስደተኛን ዕድሜ ለማረጋገጥ የአጥንት ምርመራ ያስፈልጋል። ሆኖም ግን ይህን ለማድረግ ወራት ሊወስዱም ይችላሉ። ሕፃናት ስደተኞች 18 ዓመት እስኪሞላቸው ድረስ መጠለያና ትምህርት እንዲያገኙ ተጨማሪ ድጋፍ ይደረግላቸዋል። እንደ አዋቂ ከተቆጠሩ ግን ከመንግስት የሚያገኙት ድጋፍ መጠነኛ ይሆናል። አምነስቲ አዋቂዎች ላይ የሚሰራ ደንብን በሕፃናት ላይ ማስፈጸም በስፔን ሕግ የተከለከለ መሆኑን ገልጸዋል። ለኢፍትሐዊነት ይዳርጋቸዋል በሚልም ይሟገታል። ቨርጂኒያ አልቫሬዝ በድጋሚ
እንደ አዋቂዎች ከተቆጠሩ ወደ መጡበት ሀገር ሊባረሩ ይችላሉ።
በዚህ ዓመት እስከያዝነው ወር ድረስ ከምዕራብ አፍሪካ 32,000 ያክል ስደተኞች በካናሪ ደሴት ደርሰዋል። ከ2006 ዓ.ም ወዲህ ከፍተኛው ነው። የአካባቢው ባለሥልጣናት የስፔን መንግሥት የሚገባውን ያክል እያገዘ አይደለም ይላሉ። ፈርናንዶ ክላቪጂዮ የካናሪ ደሴቶች ክልል ፕሬዚደንት ናቸው።
They have left us with 4,700 minors, with NGOs.
ከ4,700 ላቅመ አዳምና ሔዋን ካልደረሱ ልጆች ጋር ትተውናል። የትኛው ስደተኛ ላቅመ አዳም ደርሷል አልደረሰም የሚለውን በመለየት ሂደት በመንግስታዊ ያልሆኑ ድርጅቶችና አቅርቦቶቻቸው ላይ ውጥረት በታየበት ባሁኑ ሰዓት ለማጣራት በትንሹ 3-4 ወራትን ይወስዳል። በሕፃናት ማዕከል ውስጥ አዋቂዎች፣ በአዋቂዎች ማዕከል ውስጥ ደግሞ ሕፃናት ይገኛሉ። ይሄ ፈተና አለ።
አምነስቲ ኢንተርናሽናል፣ ስፔንና የአውሮፓ ህብረት የህፃናት ስደተኞችን በትክክል መመርመራቸው እንዲያረጋግጡና ለስደተኞች ደህንነት ተጨማሪ መንገዶችን እንዲያቀርቡ ጠይቀዋል። የስፔን መንግስት ለአካለ መጠን ያልደረሱ ታዳጊዎች በአዋቂዎች የስደተኛ ካምፕ ውስጥ በመታሰራቸው ዙሪያ ግምገማዎችን እያካሄደ መሆኑን ገልጸዋል።
ጋቢና ቪኦኤ ነው እየተከታተላችሁ የምትገኙት ከአሜሪካ ድምፅ። በመቀጠል ደግሞ ደረጀ ደስታ ከምስጋና በዓል ጋር የተገናኙ አፈ ታሪኮችን በሚመለከት የተቀናበረውን ዝግጅት ያስደምጠናል።
ይህ የመጀመሪያው የምስጋና ቀን የተካሄደበት ፕሊማውዝ ማሳቹሴትስ ነው። ከዚህ ጥቂት ኪሎ ሜትሮች ወጣ ብሎ የሚገኝ ለጎብኚዎች እንዲሆን ተደርጎ እንደገና የተዘጋጀ የጉዞና የምስጋና ቀን ልምድ የሚከወንበት ሕያው የታሪክ ሙዚየም አለ። ማልካ ቤንጃሚን በፕሊሞት ፓትዌስክ ሙዚየሞች የቅኝ ግዛት ትርጓሜ ዳይሬክተር ናቸው።
I have lots of cooking to do to get ready for the men have
ለመዘጋጀት ብዙ ምግብ ማብሰል አለብኝ፣ ምክንያቱም ወንዶቹ ተርኪ፣ ዳክዮችና ዚዮችን አምጥተዋል።
ዋምፓ ነጎች የመጀመሪያውን የምስጋና ቀን ገበታን ከእንግሊዝ ቀኝ ገዢዎች ጋር የተጋሩት የአገሬውን ተወላጆች ይወክላሉ። ሙዚየሙን በበላይነት የሚቆጣጠሩት የዋምፕ አነግ ነገድ አባል የሆኑት መሊሳ ኮስታ ስለ ነገዳቸው እንዲህ ይላሉ።
Wampanoag people are still here. I want them to think of Wampanoag people as not just
Wampanoag ሰዎች አሁንም እዚህ አሉ። የዋምፓኖአግ ሰዎች እንደቀደሙት ወይም ደግሞ የድሮ ሀገሬው ተወላጆች እንኳን ሆኖ ታሪክ ውስጥ ብቻ እንዳይቀሩ ፈልጋለሁ። ነገር ግን ዛሬም እየኖሩ ዘመኑን እየዋጁ አሁንም ህዝቡን እንዲያስተምሩ ፈልጋለሁ።
የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ እንዳሉት የመጀመሪያው የምስጋና ቀን በጋራ መከባበር ተመስርቶ የተከበረ ነበር።
Ultimately what happens in Plymouth in the fall of 1620
እንደ አውሮፓውያን አቆጣጠር በ1621 መጨረሻው የበልግ ወቅት በፕሊማውዝ የተከሰተው ነገር ከፍተኛው የዲፕሎማሲ ደረጃ ነበር።
ዛሬ በአቅራቢያው ትንሽ ቦታ ያዙት የዋምፓነጎች ከረጅም ስፍራ ተጉዘው ወደ አካባቢው ከመጡት ጋር ህብረት ፈጥረዋል። አዲስ መጪዎቹ ሰብል እንዴት እንደሚያበቅሉና ከመሬቱ ጋር እንዲኖሩ በማስተማር ከሁለተኛው ከባድ ክረምት እንዲተርፉ ረድተዋቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግ በታሪኩ ላይ ጥርጣሬ ሊገባን አይገባም ይላሉ።
We should not be projecting any kind of distrust, animus.
በዚያ ክስተት ላይ ማንኛውንም አይነት አለመተማመንን ማሳየት የለብንም።
ሁለቱ ወገኖች ማዕዱን እንዴት በጋራ እንደተካፈሉ ግልጽ አይደለም። የነገድና ዜግነት አስተማሪ ፓውላ ፒተርስ እንደሚሉት ወደ አካባቢው የተጓዙት መጤዎች መጀመሪያ ጠመንጃ እንደተኮሱና የዋምፓ አነግ ሰዎች ሁኔታውን ለማጣራት እንደወጡ ይናገራሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲያስረዱ
At some point they decided, oh, this isn't a threat.
የተወሰነ ጊዜ ላይ ይህ ስጋት አይደለም፣ የመህሩን ወቅት ያከበሩ ነው። ከዚያስ ምን ሆነ? አሁን ይኸው ሁላችንም እዚህ ነን። ስለዚህ ሁላችንም ልንበላ ነው።
የታሪክ ተመራማሪዎችና ሌሎች በሶስቱ ቀን ድግስ ወቅት ስለተበላው ነገር ያላቸውን ግምት ይሰጣሉ። የማሽፔ ነገድ አባል ፓውላ ፒተርስ ይህን ሲገልጹ
The Wampanoag did go and get
የዋምፓኖአግ ሰዎች ወደዚያ በመሄድ ተርኪ ወይም ደግሞ ተርኪ ያልሆነ የወፍ ዝርያ አግኝተዋል። አንዳንዶቹም ክራምቤሪ የተባለውን ፍሬ አግኝተው ይሆናል፣ ምክንያቱም የወቅቱ ፍሬ እሱ ነው።
የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም የባህር ምግብ ሼልፊሽም እንዲሁ ነበረ፣ አሳም ነበረ ሲሉ ተናግረዋል። የማሽፔ ነገድ አባል ፓውላ ፒተርስ አጋዘን እንደነበረም እናውቃለን ብለዋል። አከራካሪ ያልሆነው የግርግርና የጥፋት ታሪክ መኖሩ ነው። አሜሪካውያኑ የአገሬው ተወላጆች ሌሎች ተጨማሪ የነጭ ቅኝ ገዢዎች በአንድ ጊዜ በመጡበት ወቅት ብዙ መከራ ደርሶባቸዋል። የሙዚየሙ ዋና የታሪክ ምሁር የሆኑት ሪቻርድ ፒክሪንግም ይህንን ይገልጻሉ።
መሬታቸውን ይፈልጋሉ። ከዚያ መሬት እንዲወገዱ ይፈልጋሉ። ከዚያም ነገሩን ካርናቆት ወደ ማላገጫና መሳለቂያ ሲቀይሩ ታያላችሁ። እና እንደዚህ አይነት አስተሳሰብ ነው ምንም አይነት የጥፋተኝነት ስሜት ሳይሰማቸው ከመሬታቸው ላይ እንዲገፋቸው ያስቻላቸው።
ተጓዦቹ መጤዎች መጀመሪያ ወደ አሜሪካ የመጡት የሃይማኖት ንጻነት ፍለጋ ነው። ይሁን እንጂ ግን ያ ለሁሉም እንዳልሆነ ግልጽ ነው ይላሉ ፒተርስ።
They sacrificed so much for religious freedom, but they didn't
ለሃይማኖታዊ ነጻነት ብዙ መስዋዕትነትን ከፍሏል። ነገር ግን ይህንኑ ጸጋ ከጅምሩ እዚህ ለሚኖሩ የአገሬው ተወላጆች አላቀረቡም።
ልክ እንደ ብዙ አሜሪካውያን ፒተርስና ኮስታ የምስጋናን ቀን ከቤተሰብ ጋር ለማሳለፍ አቅደዋል። ነገር ግን ስለ ቅድመ አያቶቻቸው መስዋዕትነትም ማሰባቸው አልቀረም።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ቀደም ብላችሁ የተመለከታችኋቸውን ዘገባዎች እንዲሁም ደግሞ ሌሎች መረጃዎችን ለማግኘት የቪኦኤን ኦፊሳላዊ ገጽ መጎብኘት አትዘንጉ። አስተናግዳችሁ ያመሸሁት ሀብታሙ ስዩም ነበርኩ። ኤልያስ አስማራ አብሮን አምሽቷል። መልካም ሳምንት ይሁንላችሁ። መልካም ምሽት።